በሚቀዳው ቀን እግዚአብሔር እንዴት እንደምናገለግል እሱን ነገር እንድንጨብጥ ነው። ወደዛ ነው የምንገሰግሰው። በየዕለቱ በትምህርቴ ውስጥ የማደርገው ነገር ወደ መጨረሻው መካከል የሚጨምረው ነገር እንዴት ነው ፕራክቲካል አፕሊኬሽኑን ዛሬ የተማርነውን እንዴት ነው በተግባር ልንገልጸው የምንችለው ወደሚለው ነገር ሞር አደላለሁ እና ወደ መጨረሻ ላይ እንዲሁ ዝም ብለን ታሪኩን አውቀን እንደው መንፈሳዊ ነገሮቻችንን ህይወታችንን የሚያዳብሩትን ነገሮች ብቻ አውቀን በፕራክቲካል ትግን እንዴት ነው አፕላይ የምናደርገው የሚለውን ነገር ካላደረግን በስተቀር ትምህርቱ ሙሉ ላይሆን ይችላል። እኔ እንግዲህ በፕሮፌሽኔ ኦሪጂናሊ ፓይለት ስለነበርኩ ቲዮሪ ከተማርን በኋላ በፕራክቲካል አፕሊኬሽን ነው እና ሁል ጊዜ የተለማመድነው ነገር በተግባር ሲገለጥ ሁል ጊዜ ጤናማ እንደሚሆን ስለማምን ሁል ጊዜ በተግባር እግዚአብሔርም እንዳስተማረኝ ብዙ እውቀት ሊኖረን ይችላል። ነገር ግን የምንለማመደው የምንኖርበት ነገር ካልሆነ እጅግ ያስቸግራል። ስለዚህ በዚህ አይነት መልክ ነው ትምህርቶችን ሁሉ ላቀርብ የምፈልገው እና ጌታም ደግሞ በዚህ ነገር ይረዳኛል ብዬ ታመናለሁ። ማቴዎስ 16 ላይ ያለውን አነብና አብረን እንጸልያለን። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ ይለዋል። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። ለሙሴ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ። እንጸልያለን። በሺህ አእላፋት መላእክት ታጅበህ ያለ በተቀደሰ ዙፋንህ ለዘላለም የምትኖር የማትለወጥ ዘላለማዊ አምላክ መጀመሪያ መጨረሻ የሌለ እግዚአብሔር አምላካችን ንጉሳችን ጌታችን እጅግ በጣም እናመሰግናለን። ጌታ ሆይ በዚች ደቂቃ እኔና ወገኖቼ በታላቅ ዙፋን ስር ዝቅ ብለን በአንተ በአምላካችን ፊት ራሳችንን አዋርደን እውነተኛው መንፈስ ቅዱስ እንድታስተምረን ለእነዚህ ለከበሩት አገልጋዮችህ ከዘመናት ጀምሮ የተናገርካቸውን ያሳወቃቸውን የከበረውን የዘላለምህን ፈቃድና ሀሳብ ለእኔና ለወገኖች እንድትገልጽልን ዝቅ ብለን እንጠይቃለን። ጌታ ሆይ አስተማሪ አንተ ብቻ ነህ፣ ልትገልጥ የምትችል አንተ ብቻ ነህ። ስለዚህ እግዚአብሔር ሆይ አስተማሪያችን ሰው አይሁን፣ መንፈስ ቅዱስ አንተ አስተማሪያችን ሁን። የእውነት መንፈስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል እንዳልከን አንተ ወደ እውነት ሁሉ ምራን። ጌታ ሆይ በአእምሯችን የሚቀር ልንኖርበት የምንችለው ነገር እንድትሰጠን ልባችንን በመንፈስ ቅዱስ ማረሻ ረሰው። ጌታ ሆይ አለስልሰው። ያን ጊዜ ቃልህ ሲወድቅ በአማረ ስፍራ ወድቆ 30፣ 60፣ 100 የአማረ ፍሬ እንዲያፈራ ያግዘናልና ጌታ ሆይ ያልታረሰ ህይወት ቢኖረን በመንፈስ ቅዱስ ማረሻ ረሰው። ቃልህን አክብረን እግዚአብሔር እንድንቀበል በጌታ በኢየሱስ ክርስቶስ ስም የፍርሃትን የአክብሮትን መንፈስ በእያንዳንዳችን ላይ አድርግ። ይህንን ትምህርት ስንሰማ አንተ አጠገባችን ሆነን እንደምታስተምረን እንደምትገልጥልን እያሰብን ልባችንንም አይምሯችንንም ሰብስበን እግዚአብሔሩ በፊትህ መቀመጥ እንድታስተምረን እግዚአብሔር ሆይ መንፈስ ቅዱስ እንጠይቃለን። በተለያየ ስፍራ አለን። ስለ ሰጠህን ስለዚህ ቴክኖሎጂ እናመሰግናለን። እግዚአብሔር አምላካችን ሆይ በምድራችን ሰዎች እኛ ባደግንበት ዘመን ውስጥ በምድራችን 30 ደቂቃ የነበረች እናስታውሳለን። ዛሬ ግን 24 ሰዓት ወንጌል የሚሰበክበት ምድር ስላስቀመጥከን ስምህ ለዘላለም የተባረከ ይሁን። እድለኞች ነን ጌታ ሆይ። ሰዎች ብዙ ዋጋ ከፍለው ያስቀመጡልንን ይህንን የከበረ ነገር እግዚአብሔር ሆይ እንድትገልጥልን ራሳችንን ላንተ አሳልፈን እንሰጣለን። ጊዜያችንን ባርክልን። ብሎት ስም ሰጥቶት ነበር። እና መቼም አንዳንድ አዳዲስ የሆኑ ነገሮች ብዙ ጀምረን የምንሰማቸው፣ ነገር ግን ሚስጥሩን ያላወቅናቸው ለምንድን ነው ይህንን ኤክሌሽያ ብለህ ያልከው አልኩና ጠጋ ብዬ ጠየቅኩት። በኋላ በጣም ይገር ነው እና በጣም ደግሞ ያቀርበኛል እና አንድ ነገር ልንገርህ አለ። የውስጡን ነበር የሚነግረኝ እና እንደምታውቀው እኔ አማርኛ የተወለድኩበት የእናቴ የወላጆቼ ቋንቋ ነው አለ። እንግሊዝኛም ደግሞ እንደምታውቀው እስከ ፒኤችዲ ድረስ ተምሬያለሁ፣ ያውም እንግሊዝ ሀገር ድረስ ሄጄ ተምሬያለሁ አለ። ነገር ግን ከጌታ ስሰማው የነገረኝ ቃል ግን ኤክሌሽያ ብሎ ነው የነገረኝ አለ። በኋላ ይህንን ነገር ያለብኝ ምክንያት አለው ጌታ አለኝ። ምክንያቱም አንደኛ በአማርኛ ሙሉ የሆነ ትርጉም ቢኖረው ኖሮ ኤክሌሽያ ላይ ሊለኝ ይችላል፣ ቤተ ክርስቲያኔን ስራም ሊለኝ ይችላል፣ አገልግለኝ ሊለኝ ይችላል። በእንግሊዝኛም ደግሞ ቸርች ብሎ ሊነግረኝ ይችል ነበር። ኤክሌሽያ ያለኝ ግን ምክንያት አለው አለኝና አንዳንድ ነገሮች ከተነጋገርን በኋላ ከዛን ጊዜ ጀምሮ እኔ ለእኔ ደግሞ ሆምወርክ ጨመረልኝ እና ይህንን ኤክሌሽያ የሚለውን ቃል ማጥናት ጀመርኩ። ይህ በእውነት ለመናገር ጌታ በልቡ በተናገረበት ሰዓት በተለይ አይሁዶች ግሪኮች ሲገዙ በነበረበት ሰዓት በዛን ሰዓት መጽሐፍ ቅዱስ የብሉይ ኪዳን ደግሞ ወደ ግሪክ ተተርጉሞ በነበረበት ሰዓት ይሄ ኤክሌሽያ የሚለው ቃል የግሪኩን ሀሳብ ይዞ ትርጉሙ ለአንድ ጉዳይ ተጠርቶ የወጣ ጉባኤ ማለት እንደሆነ ይናገራሉ። ለአንድ ጉዳይ ተጠርቶ የወጣ ጉባኤ ነው። የተጠቀመበት ቃልም ይሄንን ነው። ይህም የሚያደርግበት ምክንያት እግዚአብሔር ይህን ያደረገው ቤተ ክርስቲያኔን እሰራለሁ እያለ ሲናገር አንድ ነገር እያሰበ ነው ጌታ የተናገረው ይላል። አንድ ትልቅ ለየት ያለ አይነተኛ የተመረጠ ሕዝብ እያየ ነው ጌታ የተናገረው። አንድ የተለየ የተመረጠ አይነተኛ ይህንንም ሲገልጽ አንደኛ ጴጥሮስ ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ያስገርመኛል። የተጠቀመባቸው ቃላቶች የሚያስደንቁ ናቸው። እናንተ የተጠራችሁት ከጨለማ ወደሚደነቅ ብርሃን፣ የእሱን በጎነት እንድትነግሩ ደግሞ ምንድን ናችሁ ይላል? ተራ ትውልድ አይደላችሁም፣ ኖርማልም አይደላችሁም። እናንተ የተመረጠ ትውልድ ናችሁ። እናንተ የንጉሥ ካህናት ናችሁ፣ ቅዱስ ናችሁ፣ ለርስቱ ደግሞ የተለያችሁ ወገኖች ናችሁ ይላል። በዚህ የተነሳ እግዚአብሔር ይሄንን ሲናገር ምን እየሰራ እንዳለ እንመለከታለን። እግዚአብሔር ከሩቁ ምን እንደሚፈልግ ለመሆን እግዚአብሔር አቅዶ ነበር። አዎ ጠላት አይተኛም ወገኖቼ። በዚህ የተነሳ ጠላት ገና ከጅማሬው ይህንን ቤተሰብ ሊቀጨው ተነሳ። ከጅማሬው አዳምና ሔዋንን አሳታቸው። እሱ ብቻ አይደለም፣ አንደኛው ወንድም ሌላውን እንዲገለው አደረገ። ገና ከጅማሬው ነው የምነግራችሁ። ገና ከጅማሬው የዓለምን አንድ አራተኛ አጠፋ። ወንድም ወንድሙን እንዲገለው አደረገ። ጠላት ስራውን የጀመረው በግድያ ነው። አንድ ሰው ገደለ፣ ሶስት ሰዎች ቀሩኛል። እነዚህ ሶስቱን ደግሞ ያውቃቸዋል። እነዚህ ሶስቱን ደግሞ ላደርጋቸው የምችል ያለ ይመስለኛል። እኔ ሀሳብ ነው። የት ያመልጡኛል ያለ ይመስለኛል። በሰሩት ስራ ከሳቸዋለሁ። እየከሰስኩ ጌታ ጻድቅ ነውና፣ አምላካችን እግዚአብሔር ጻድቅ ነውና እነዚህ የሰሩትን ስራ እያመጣው አስፈርድባቸዋለሁ። ሌላ ቢያንስ እንኳን በህሊና ክስ ደግሞ ገላቸዋለሁ፣ ባሪያ አደርጋቸዋለሁ ብሎ የተዘጋጀ ይመስለኛል። ጠላት ሁል ጊዜ እግዚአብሔርን የማዳን እቅድ ማሰናከል፣ ማጨንገፍ፣ ማቆም፣ ማፍረስ፣ መግደል ይፈልጋል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አምላካችን ደግሞ ለቃል ኪዳን ታማኝ ስለሆነ ጠላት ያበላሸውን ማቅናት፣ ያፈረሰውን መስራት፣ ያረጀውን ማደስ፣ የሞተውና የወደቀውን ማንሳት አምላካችን ያውቃል ደግሞ። ሀሌሉያ። ለዚህ ነው እግዚአብሔር የዘላለም ሀሳቡ ምንድን ነው? ጠላት ምን እያደረገ ነው? ምን እየሰራ ነበረ? ለዚህ ነው በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ የሚለው። ለምንድን ነው ሙሴን ተጠንቀቅ የሚለው? ለምንድን ነው ሙሴን ከማንም በላይ እግዚአብሔር ያውቀዋል? ወገኖቼ ልቡን ያውቀዋል፣ ቅናቱን ያውቀዋል፣ የሰራውን ስራ ያውቃል። የሙሴን ታሪክ ዘጸአት ሁለት ጀምራችሁ ብትመለከቱት ሙሴ በግብጽ ምድር በወንድሞቹ የደረሰባቸውን መከራ ተመልክቶ ግብጻዊውን ዕብራውያኑን ሲመታ አይቶ ወዲህና ወዲያ ተመልክቶ ግብጻዊያን ሲገለው ታሪኩን እዛ እናነባለን። እግዚአብሔርም ይህን ተመልክቷል። ሙሴ ህዝቡን ነጻ ለማውጣት የልብ ቅናት አለው። የእግዚአብሔርን ዘመን የእግዚአብሔርን ጊዜ ማቀጣጠም ግን ያቃተው ሰው እንደሆነ እግዚአብሔር ያውቀዋል። እግዚአብሔርን መቅደም ሁል ጊዜ ዋጋ ያስከፍላል ወገኖች። አሁን ግን እግዚአብሔር መጥቶ አሁን ባገኘው ቦታ ላይ ግን እንዳሳየው እንድትሰራ ግን ተጠንቀቅ፣ እኔ ያውቃለሁ ነው የሚለው። ሐዋርያው ቅዱስ ጳውሎስም እንደዚሁ ነው። ከሙሴ ያነሳ አይደለም የበለጠ ነገር ያደረገ ነው። እንደ ሙሴ ለአባቶቹ ሃይማኖት ቀናተኛ የነበረ ሰው ነው። ገላትያ ምዕራፍ አንድ ከቁጥር 11 ጀምራችሁ ብታነቡ እኔ ለአባቶችም ወግ ከመጠን ይልቅ እየቀናው ከሁሉ እበልጥ ነበረ የሚል ሰው ነው። ይህ ሰው እንደ ሙሴ ለእግዚአብሔር ካለው ቅናት የተነሳ ያደረገው ድርጊት ከሙሴ የበለጠ እንጂ ያነሰ አልነበረም ወገኖች። እግዚአብሔር ግን ተጠንቀቅ ሲል ከማንም በላይ እያንዳንዳችንን ያውቃል። እነዚህ ሁለት ሰዎች ቅናት አላቸው፣ የልብ ቅናት አላቸው። እግዚአብሔርን ያገለገሉ እየመሰላቸው ነው። ነገር ግን እግዚአብሔር የሚናገራቸው ተጠንቀቁ ይላቸዋል። የእናንተ መንገድ አይደለም የሚሰራው፣ የእኔ መንገድ ነው የሚሰራው ይላቸዋል። በዚህ የተነሳ እግዚአብሔር መንገድ አዘጋጅ። በዚህ የተነሳ አዲስ ነገር እግዚአብሔር ሲያዘጋጅ ደግሞ እንመለከተዋለን። ይህንም ፕሮግራም ነው ዛሬ አብረን እንድንመለከት የምፈልገው። ሐዋርያው ቅዱስ ጳውሎስ 19 ጀምረ እንደዚህ ይላል። ነገር ግን ተነሳና በግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ሊሾምህ ታይቻለሁ ይለዋል። የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክህ አሕዛብ አድንሃለሁ ካለ በኋላ ንጉሥ አግሪጳ ሆይ፣ ስለዚህ ከሰማይ የታየኝን ራእይ እምቢ አላልኩም ሲል እናየዋለን። ለንጉሥ አግሪጳ ጳውሎስ የሚለው ነገር እግዚአብሔር የሰጠ ራእይ አልጠፋብኝም ነው የሚለው። ከሰማይ የታየኝን ራእይ እምቢ አላልኩትም። ከሰማይ የተቀበለው ነገር ምን እንደሆነ በግልጽ የሚያውቅ የእግዚአብሔር ባሪያ ነው። ይሄ ሰው በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ። ቆሞ የሚናገረው በማን ፊት ነው? በንጉሥ ፊት እኮ ነው የሚናገረው፣ ያውም ኃይለኛ በሆነ በአግሪጳ ፊት። ምን ታይቶታል? ከሰማይ የተገለጠ ነገር ታይቶታል። የተናገረውን ቃል ራሱ ይደግማል። ወገኖች፣ ይህንን የእግዚአብሔር ሰው ለምን እንደጠራው በምን አይነት ሁኔታ እንደመረጠው ራሱ ይመሰክራል። ተነሳና በግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ሊሾምህ ታይቻለሁ። አዲሱ ትርጉም እንደዚህ ይላል፣ እኔ የተገለጥኩልህ አሁን እኔን ባየህበትና ወደፊት እኔን ለአንተ በምታገለግልበት ነገር አገልጋይና ምስክር እንድትሆነኝ ልሾምህ ፈልጌ ነው ይለውና በአይን አይናቸውን እንድትከፍትላቸውና ከጨለማ ወደ ብርሃን እንድታወጣቸው ከሰይጣንም ግዛት ወደ እግዚአብሔር እንድትመልሳቸው አደርጋለሁ። እነሱም በእኔ በማመናቸው ምክንያት ኃጢአታቸውን ይቅርታ ያገኛሉ፣ በተመረጡት መካከል ርስትን ይካፈላሉ ይለዋል። እኔ የተገለጥኩልህ ምክንያት አገልጋይ አድርጌ ልሾምህ ነው። ዋናውን የጥሪውን ደግሞ ዓላማ አብሮ ይነግረውና እንዴት ተግባራዊ እንደሚያደርገው ደግሞ ያሳየዋል። መገለጥ ማለት እያደገ እየጨመረ የሚሄድ ነገር ነው። ተመልከቱ፣ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ነው የታየው። ብዙ ክርክር አለ በቤተ ክርስቲያን መካከል። አስራ ሁለተኛው አገልጋይ ማን ነው? በቤተ ክርስቲያን ውስጥ ገና ያልታሰረ ጉዳይ ነው። ለምን? አዲሲቷ ኢየሩሳሌም ስትመጣ 12 በሮች አለ። በዛ 12 በሮች መካከል የአስራ ሁለቱ የበጉ ሐዋርያት ስም ተጽፏል ይላል። እኛ ደግሞ በታሪክ እንደምንማረው በሐዋርያት ስራ ውስጥ አገልጋዮቹ በጣም የመረጡት አለ። እግዚአብሔር ደግሞ ይሄንን ሰው መርጧል። ከሁለት አንዱ አንድ ቦታ ይይዛል። ሐዋርያ ቅዱስ ጳውሎስ ግን እኔን ባየህበት ነገር ለአንተም በምትታይበት ነገር አገልጋይና አመሰገን። ይቅርታ፣ አዲሱ ትርጉም እኔ ለአንተ በምገልጽበት ነገር አገልጋይና ምስክር እንድትሆን ልሾመ ፈልጌ ነው። ያም የምትሰራው ስራ አይናቸው እንድትከፍትላቸውና ከጨለማ ወደ ብርሃን እንድታወጣቸው፣ ከሰይጣን ግዛት ወደ እግዚአብሔር እንድትመልሳቸው አደርጋለሁ። እነሱም በእኔ በማመናቸው ምክንያት ኃጢአታቸውን ይቅርታ ያገኛሉ፣ በተመረጡት መካከል ርስትን ይወርሳሉ ይለዋል። ቅድም ወደ አነሳሁት ነጥብ ልመለስ። የእግዚአብሔር ፕላን እንግዲህ አንዱ በተገደለበት ሰዓት ሊቆም በነበረበት ሰዓት ጣልቃ የገባ እግዚአብሔር አዲስ ጅማሬ እንደገና ሲያደርግ እንመለከተዋለን። ያ አዲስ ጅማሬ ዘፍጥረት ምዕራፍ 4:25 ላይ ያለውን አብረን እናነበዋለን። ይህን ስዕል ላሳያችሁ የምፈልግበት ምክንያት አለኝ ወገኖች። ምንድን ነው እግዚአብሔር እየሰራ ያለው ነገር? እኔና እናንተ ዛሬ ይህን ሁሉ መጽሐፍ ቅዱስ የምናጠናው ለምንድን ነው? አንድ ነገር እንደሆነ እንድናውቅ ነው። እግዚአብሔር ህዝብን እያደራጀ ነው። የተመረጠ ትውልድ እያዘጋጀ ነው። ያዘጋጀበት ዓላማ አለው፣ እቅድ አለው። ጠላት የሰራቸውን ነገሮች፣ ያዳፈናቸውን ነገሮች፣ የገደላቸውን፣ ሊገል የሞከረባቸውን አውቀን እኔና እናንተ እግዚአብሔር ለጠራን ዓላማ እግዚአብሔርን ፈቃድ አውቀን እግዚአብሔርን ጥርት ባለ ራእይ እንድናገለግለው ስለሚያስፈልግ ነው። እንዳሳየው መሰረት ለጳውሎስ ይህንን ነው የነገረው። የምትሰራው ስራ ይሄ ነው። ስፔል አውት እኮ ነው የሚያደርግለት፣ ማፕ ነው የሚስልለት፣ ካርታውን ነው የሚያሳየው። እኔና እናንተ ይህንን ስዕል ካየን ለአገልግሎት ሸክም አይሆንብንም። በዘመናት ውስጥ መገዳደር ይመጣል። አዎ፣ አቤልና ቃየል ደግሞ በወንድማማቾች እንደተገዳደሩ፣ አዎ፣ ያን ከዛ ያላነሰ ነገር ዛሬ በቤተ ክርስቲያን ልናይ እንችላለን፣ ዛሬ ልንመለከት እንችላለን። ብዙ ወገኖች አገለገልን ብለው መስዋዕት ለእግዚአብሔር እያቀረቡ ጠላት ድንገት ወጥቶስ አገልግሎታቸው ላይ ውሃ ሲደፋባቸው ተመልክተናል። ምን እየተካሄደ ነው ብለን እንደናቀጥም፣ ጉድጉድ አንልም። የሰራዊት ጌታ እግዚአብሔር በዘመናት የነበሩትን እንዴት እንዳዳራቸው፣ እንዴት እንደፈወሳቸው፣ እንዴት እንዳነሳቸው፣ እንዴት አቧራቸውን እንደጠረገ ካየን እግዚአብሔር የጅማሬ አምላክ ነው። ዛሬም ለእኔና ለእናንተ ያደርጋል። በብዙዎቻችን ህይወት የእናንተን አላውቅም፣ በእኔ ህይወት ውስጥ ውሃ ሊደፋበት የሞከረበትን ዘመን አውቀዋለሁ። ታሪኬን ያጠፋበትን አውቃለሁ። ጥቁር ነጥብ ያለኝ ሰው ነኝ፣ አልኩራራም። የጌታ ውለታ ግን አለብኝ ወገኖች። ለዚህ ነው የክርስትና ደህንነት መንገድ በስርዓት ታይቶኛል። ዛሬ አፕላይ የምናደርገው ፕሪንስፕል መካከል የማየው ዘፍጥረት 4:25 ላይ ያለውን ነው። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅ ወለደች፣ ስሙን ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙን ሄኖስ አለው። በዚያን ጊዜ በእግዚአብሔር ስም መጠራት ተጀመረ ይልና ምዕራፍ 5 የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። አዳም 230 ዓመት ኖረ። ልጅንም በምሳሌው እንደ መልኩ ወለደ፣ ስሙን ሴት ብሎ ጠራው። አዳም ሴትን ከወለደ በኋላ የኖረው 700 ዓመት የሆነ፣ ወንዶችንም ሴቶችንም ወለደ። አዳም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም እያለ መዘርዘር ይጀምራል። ከቁጥር 25 ምዕራፍ 4 ከቁጥር 25 ጀምራችሁ እስከ ምዕራፍ 5 ላይ ስትመለከቱ ምዕራፍ 5 ላይ እግዚአብሔር የአዳምን ታሪክ አዲስ ጅማሬ ሲሰጠው እንመለከታለን። እና የናንተ አዲስ ጅማሬ ዛሬ አለ። ታሪኩን ተመልከቱ፣ ታንብቡት ሄዱና የተጻፈው ነው መጽሐፋችን ውስጥ ያለ ነው። እነዛን ገሎ አረፍኩ ብለው እየተኩራራ ጠላት ሲቀመጥ እግዚአብሔር ደግሞ ሴትን አመጣ። አዲስ ጅማሬ ታሪኩን ራሱን የትውልዱን መጽሐፍ ራሱን ከምዕራፍ አምስት ጀምሮ መጽሐፍ ጀመረ እግዚአብሔር። ሀሌሉያ! እንዲህ ያደርጋል ለእኔና ለእናንተ። በጣም የሚያስደንቅ አዲስ ጅማሬ ነው የሚጀምረው። የሔዋን ልጆችን ዓለምን ምድርን እንዲባርክ ተስፋ ገብቶላቸው ስለነበረ ገና ከጅማሬው አንደኛውን ከገደለው በኋላ መስቀልቀል ያደረገ ሲመስለው ወገኖቼ የሰራዊት ጌታ እግዚአብሔር ጣልቃ ገብቶ አዲስ ልጅ ሲሰጣቸው እድሜያቸውን ሲያረዝምላቸው እንመለከታለን። የእግዚአብሔር ዓላማ የታጠፈ የመሰለበት ዘመን ነበር። የእግዚአብሔር የጅማሬ ዘመን ደግሞ አለ። የእግዚአብሔር ያቀደው ፕላን የፈረሰ የተበላሸ የተቀጨ የሞተ የተወለገ ያከተመ የመሰለበት ዘመን አለ። የእግዚአብሔር ጅማሬ ደግሞ ራእይ የእግዚአብሔር ዓላማና ዕቅድ በአዲስ ጅማሬ ደግሞ ሲነሳ የተመለከትንበት ያነበብንበት ጊዜ ደግሞ አለ። ምስክር ነኝ እኔ ብዙ የቤተ ክርስቲያን ራእዮች ከጅማሬያቸው ተጨናግፈው ውሃ ሲደፋባቸው አይቻሉ። እንደ ሰደድ እሳት ሊቀጣጠሉ የነበሩ የተቀደሱ የእግዚአብሔር ስራዎች በድንገት ሲዳፈኑ፣ ሲቆሙ፣ ሲቀለበሱ አይቻሉ። በሁለት ቅዱሳን ባለትዳር ጓደኞች የተጀመሩ የእግዚአብሔር ራእዮች ባለመስማማት አንዱ አንዱን ሲገለው፣ አንዱ ተቅበዝባዥ ሆኖ በከንቱ ሲባክን በአይኔ ተመልክቻለሁ። ወገኖቼ ለግለሰብ ለሀገር የመጡ በረከቶች በጠላት ሴራ በክፉ ስራ ሲቀጩ አንበጣ ሲበላቸው ምስክር ሆኜ ተመልክቻለሁ። የት ይደርሳሉ የተባሉ አገልጋዮች ሕይወት በጠላት አሰራር እነሱም ተባባሪ በመሆን በር በመክፈት አጥቂ ከመሆን ሲጠቁ ወራሪ ከመሆን ሲወረሩ አይቻሉ። ከጅማሬያቸው የተቀጩ ፕላኖች ብዙ መናገር እችላለሁ። የእኛ ፕላን እቅድ ስለፈረሰ የእግዚአብሔር ፕላን ፈረሰ ደግሞ ማለት አይደለም። አዳም ሚስቱን እንደገና ተገናኘ። እሷም ወንድ ልጅ ወለደችለት፣ ስሙንም ሴት ብላ ጠራችው። በመወፍተው ፋንታ ሌላ አዲስ ዘር ተካልኝ። የሞተ ፕላናችሁ አለ ወገኖች፣ እግዚአብሔር አዲስ ራእይ ይተካላችኋል። በህብረታችሁ ላይ የመጣ መጥፎ ልምምድ ሊኖራችሁ ይችላል። እግዚአብሔር ግን አለ አዲስ ልምምድ ይጋብዛችኋል። እኔ ሁሉን አዲስ አደርጋለሁ። በሕይወታችን ሴት ይመጣል ወገኖች። ሴት የአዳም ጅማሬ አይደለም። ሴት የእግዚአብሔር ጅማሬ ነው። ለእኔና ለእናንተ እግዚአብሔር በሕይወታችን በዚች ቀን በዚች ደቂቃ አዲስ ጅማሬ ይሰጠናል ወገኖች። አንተ ግን በተራራ ላይ እንዳሳየው መሰረት እንድትሰራ ግን ተጠንቀቅ ይለዋል። የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ምዕራፍ 26 ቁጥር 22 ላይ ከእግዚአብሔርን ዘንድ ረዴትን ተቀብዬ ለታናሹ ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ ይላል። ሐዋርያው ቅዱስ ጳውሎስ በሕይወት ዘመን ውስጥ እጅግ በጣም ጠንካራ ከሚባል የእግዚአብሔር ቅዱሳን መካከል አንዱ ነው። በዚህ የተነሳ ወገኖች የተገለጠለትን እውነት ለሰዎች ለመግለጥ ይፈልጋል። በዚህ የተነሳ መገለጥ ተሰውሮ የነበረ ሚስጥር አሁን ለቅዱሳኑ ተገልጧል ሲል ኢየሱስ ክርስቶስ ከተገለጠ ጀምሮ የእግዚአብሔር የዘላለም እቅድና ዓላማ ተገልጧል። ኢየሱስ ከተገለጠ ሚስጥር የለም። የእግዚአብሔር የዘላለም ሐሳብ በክርስቶስ ኢየሱስ ተገልጧል። ወገኖች ደስ አይላችሁ? እኔ አንዳንዴ ይህን ነገር ሳነብ ልቤ ይላወሳል። በመካከላችሁ አድር ዘንድ መቅደስ ስሩልኝ። ሁሉም ከእግዚአብሔር የተማሩ ይሆናል ይልና በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ተጠንቀቁ። የእግዚአብሔር ስራ በጥንቃቄ ነው የሚሰራው። እኔና እናንተ የሰራን ጌታ ያውቃናል። ሙሴ ተጠንቀቅ ያለ ይህን አማድ የሆነ አገልጋይ ጳውሎስን ተጠንቀቅ ያለ እግዚአብሔር እያንዳንዳችንን ስማችንን እየጠራ የምታገለግሉት ሕዝብ በገዛ ደሙ ጌታ የዋጃትን የእግዚአብሔርን ቤተ ክርስቲያን ለማገልገል ተጠንቀቁ። መገለጥ እያደገ የሚሄድ ነገር ስለሆነ ወገኖቼ አንዳንድ ነጥቦችን ተናግሬ ምናልባት የዛሬውን ትምህርት እዚህ ላይ አቆማለሁ። ለሰማያዊ ራእይ መታዘዝ አስፈላጊ ነገር ነው። ቅድም እንዳልኳችሁ ከሰማይ የታየኝን ራእይ እምቢ አላልኩም ካለ በኋላ እግዚአብሔር የሰጠኝ ራእይ ጠፍቶብኛል አይደለም የሚለው። ለእግዚአብሔር የተነዳሁትን ጉዳይ ተግባራዊ ግን አደርገዋለሁ ወይ እያለ ነው የሚናገረው። እኔና እናንተ በሕይወታችን ውስጥ የተረዳነውን የተገለጠልንን ሚስጥር ተግባራዊ እንዴት እንደምናደርገው ልንጠነቀቅ ያስፈልጋል። ስዕሉን ግን አስቀድመን ማየት አለብን። በመመሪያና በራእይ መካከል ሁለት ልዩነቶች አሉ። ዛሬ እንዴት ነው ተግባራዊ የምናደርገው የሚለውን ስንመለከት ሁለት ልዩነቶች በሕይወታችሁ ውስጥ ይዛችሁ ማፑን አይታችሁ እንድትነሱ እፈልጋለሁ። አንደኛ፣ መመሪያን ተግባራዊ ለማድረግ ሰዎች ግብረ ገባዊ የሆነ ስራ ይሰራሉ፣ በርትተውም ይሰራሉ፣ ስርዓት አድርገው ይሰራሉ፣ በአእምሯቸው ባወጡት ፕላንም መሰረት ሊሰሩ ይችላሉ። ራእይን የተቀበሉ ሰዎች ግን መንፈሳዊና መለኮታዊ ግፊት አለባቸው። በፍጹም ነፍሳቸው፣ ልባቸው፣ ሀሳባቸው ይታዘዛሉ። ታማኞች ናቸው። መንፈሳዊ ሕይወታቸውን በእግዚአብሔር ቃል ይመዝናሉ።